ብቻ በቃ።
የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም ያብሮነት ጎዳና፣
ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ።
አመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ታህሳስ 7 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል።
ለጋዜጠኞች ደህንነት የቆመው ዓለም አቀፍ ድንበር የለሽ የጋዜጠኞች ቡድን Reporters Without Borders ያወጣውን ዓመታዊ ሪፖርት ይዘንላችኋል።
እኔ የኢትዮጵያ ሕዝብ ሁሉ ጊዜ እንዳስታወስኩት ከልቤ ጋር እንደሆነ በጣም ነው ማምነው።
የሰማችሁት ደግሞ የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ ትውልድ ኢትዮጵያዊ ዶክተር አረጋይ ግርማይን ነው። የዓመቱ ምርጥ የቤተሰብ ሐኪም ተብሎ ተሸልሟል።
በሌላ በኩል 14ኛው የኢትዮጵያ የፊልም ፌስቲቫል እየተካሄደ ነው።
አቶ ይርጋ ሸዋ ተሾመን እንግዲህ ከደረሰልን ዘገባ ዛሬ እናሰማችኋለን። የኢትዮጵያ ፊልም ፌስቲቫልን ለ14 ዓመታት የመሩ ናቸው። አብረውን ይቆያሉ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ።
ይህንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታደምጣላችሁ። ፕሮግራሙን በመብራት ኤደን ገርመውና
ጽዮን ግርማ አብረናችሁ እናመሻለን።
በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችኋለን።
አጠር ወዳሉት ዜናዎች ተመልሰን መጥተናል። ለጋዜጠኞች ደህንነት የቆመው ዓለም አቀፍ ድንበር የለሽ የጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ ባወጣው ዓመታዊ ሪፖርት በመላው ዓለም በዚህ ዓመት ብቻ 49 ጋዜጠኞች መገደላቸውን፣ 389 ደግሞ ለእስር መዳረጋቸውንና ሌሎች 57 መታፈናቸውን አስታውቋል። ዝርዝር ያለ ዘገባ ቆየት ብለን እናሰማችኋለን። የትግራይ ህዝብ ዴሞክራሲያዊ ንቅናቄ ደህሚት ራሱን አክስሞ ከህወሓት ጋር አብሮ ለመስራት መወሰኑን አስታውቋል። የዚህንም ዜና ዝርዝር ከደረሰን ወደ በኋላ ላይ እናሰማችኋለን። የኦሮሚያና አማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በክልሎች ውስጥ ሲስተዋሉ ለቆዩት ሁከቶችና ግጭቶች መፍትሄ ለመፈለግ ትላንት የጀመሩትን ውይይት ዛሬ አጠናቀዋል። የፖለቲካ ድርጅቶችን በመወከል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ፣ የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ፣ የመድረክ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና፣ የብልጽግና ፓርቲ የአማራ ክልል ተወካይ ዶክተር ደስታ ተስፋው፣ የኦሮሚያ ክልል ብልጽግና ፓርቲ ተወካይ አቶ ታዬ ደንዳ እና የአማራ ማህበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ በጋራ መግለጫ ሰጥተዋል። ችግሩን ከመሰረቱ ለመፍታት ሁሉም በቁርጠኝነት እንደሚሰራ ተናግረዋል። ወደ ዓለም አቀፍ ዜና ስናልፍ ደግሞ ህንድ ከአጎራባች ሀገሮች የሚገቡ ሙስሊሞች ዜግነት እንዳይሰጣቸው የሚከለክለውን አዲሱን ህጓን በመቃወም በሀገሪቱ ዙሪያ ሰልፎች ተካሂደዋል። ኒው ደህሊ ውስጥ በሺዎች የተቆጠሩ የተቃውሞ ሰልፎች ከፖሊሶች ጋር ተጋጭተዋል። ፖሊስ አስለቃሽ ጭስ ጋዝ ረጭቶባቸዋል። ሁለቱም ወገኖች ድንጋይ ተወራውረዋል። አዲሱ ህግ ብዙሀን ህዝባቸው ሙስሊሙ ከጎኑ ከባንግላዴሽ፣ ከፓኪስታንና ከአፍጋኒስታን ያለ ህጋዊ ፈቃድ የሚገቡ ሂንዶች፣ ክርስቲያኖችና ሌሎችም የህዳጣን የሃይማኖት ተከታዮች በተፋጠነ መንገድ ዜግነት እንዲሰጣቸው ይፈቅዳል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ሀገሪቱ ከአውሮፓ ህብረት መውጣቷን የሚመለከተውን አቋማቸውን የማለሳለስ ሀሳብ እንዳላቸው ፍንጭ እየሰጡ ነው። በፓርላማ አብላጫ መቀመጫ የያዙት ጆንሰን እንደ አውሮፓውያን አቆጣጠር እስከ መጪው 2020 ዓ.ም መጨረሻ ከህብረቱ ጋር የንግድ ስምምነት ላይ ለመድረስ የተያዘው የጊዜ ገደብ ፈጽሞ እንዳይረዘም ለመከላከል ይፈልጋሉ። በመጨረሻም የፓኪስታን ልዩ ፍርድ ቤት የቀድሞ ፕሬዚዳንት ፐርቬዝ ሙሻረፍ ከባድ የክህደት ወንጀል በመፈጸም በሞት እንዲቀጡ ተወስኖባቸዋል። ስልጣን ላይ በነበሩበት ዘመን የተያያዙ ሌሎችም ክሶች ያሉባቸው ሙሻረፍ ክሶቹን በፖለቲካ የተነሳሱ ናቸው ብለው ውድቅ አድርገዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ኤደን ገረመውና
ጽዮን ግርማ እያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱ ርዕሳችንን እናስደምጣችሁ።
ለጋዜጠኞች ደህንነት የቆመው ዓለም አቀፍ የድንበር የለሽ የጋዜጠኞች ቡድን Reporters Without Borders ባወጣው ዓመታዊ ሪፖርት በመላው ዓለም በዚህ ዓመት ብቻ 49 ጋዜጠኞች መገደላቸውን፣ 389 ጋዜጠኞች ለእስር መዳረጋቸውንና ሌሎች 57 ደግሞ መታፈናቸውን አስታውቋል። ጽዮን ግርማ አጠር ያለ ዘገባ አላት።
መቀመጫውን ፈረንሳይ ፓሪስ ውስጥ ያደረገው ድንበር የለሽ ጋዜጠኞች ቡድን Reporters Without Borders አደገኛው ሞያ ብሎ በጠራው የጋዜጠኝነት ሞያ በመላው ዓለም በተሰማሩ ሞያተኛ ጋዜጠኞች ላይ በዚህ ዓመት ደርሷል ባለው ጥቃት የተገደሉ ጋዜጠኞች ቁጥር 49 ነው። ድንበር የለሽ የጋዜጠኞች ቡድኑ ይህ እየተጠናቀቀ የሚገኘውን የአውሮፓውያን 2019 ዓመት የጋዜጠኞች ሁኔታን በዳሰሰበት በዚህ ሪፖርቱ 389 ጋዜጠኞች በእስር ላይ እንደሚገኙ ይፋ አድርጓል። ቡድኑ ያለፉትን 210 ዓመታት ሪፖርቶች በማነጻጸር የተገደሉ ጋዜጠኞች ቁጥር መቀነሱን ያሰፈረ ሲሆን ከዚህ ቀደም በሚወጡ ሪፖርቶች በአመት በአማካኝ 80 ጋዜጠኞች ይገደሉ ነበር ብሏል። በአሁኑ ሰዓት በመዋቾች ቁጥር ከፍተኛውን የሚይዙት የጦር ውሎችን ለመዘገብ በጦርነት ቀጠና ላይ ህይወታቸውን በሰዋት አድርገው የሚሰሩ ጋዜጠኞች እንደሆኑ ሪፖርቱ ያትታል። በጦርነት ቀጠናዎች ላይ በስራ ላይ ያሉ የተገደሉ ጋዜጠኞችና ሌሎች የመገናኛ ብዙሃን ባለሙያዎች ቁጥር በጠቅላላው በዝርዝር ሲቀመጥ ግጭትና ጦርነት በመዘገብ ላይ ያሉ ከተገደሉት 17 ጋዜጠኞች መካከል 10ቱ በሶሪያ፣ 5ቱ በአፍጋኒስታን፣ 2ቱ ደግሞ በየመን የተገደሉ ናቸው። ይህ ቁጥር ካለፈው ዓመት ጋር ሲነጻጸር ባለፈው ዓመት በእነዚህ የጦርነት ቀጠናዎች የተገደሉት ጋዜጠኞች ቁጥር 34 ነበር። ከጦርነት ውጪ በሰላማዊ ሁኔታ ውስጥ መረጃን ለማህበረሰባቸው ለማድረስ እየሰሩ ያሉ በሜክሲኮ የተገደሉ ጋዜጠኞች ቁጥር 10 ነው። ድንበር የለሽ የጋዜጠኞች ቡድን ዋና ጸሐፊ ክሪስቶልፍ ዶለር ዋርደን ስለዚህ ሪፖርት ሲናገሩ ዴሞክራሲያዊ ናቸው በሚባሉ አገሮች መደበኛ ስራቸውን የሚሰሩ ጋዜጠኞች የሚደርስባቸው አደጋ እየጨመረ መጥቷል። ሆን ተብሎም አደጋ እንዲደርስባቸው ይደረጋል። ይህ ደግሞ ስራቸውንና ኑሯቸውን የበለጠ አስቸጋሪ ያደርግባቸዋል ብለዋል። በዚህ ዓመት ብቻ በደረሰባቸው ጥቃት የተገደሉ ጋዜጠኞች ቁጥር ቀደም ባሉት ዓመታት ከተገደሉት 80 ጋዜጠኞች አንጻር 49 በመሆኑ መቀነሱን ቢያሳይም በእስር ላይ በመሆናቸው ህይወታቸው ለአደጋ የተጋለጠው ቁጥር ግን በዚህ ዓመት ከፍተኛ መሆኑ በሪፖርቱ ተገልጿል። በዘንድሮ ዓመት በቁጥጥር ስር የዋሉትና እስከ ታህሳስ ወር የተመዘገቡት ቁጥር 389 ጋዜጠኞች ሲሆኑ ይህም ባለፈው ዓመት በቁጥጥር ስር ከነበሩት ጋዜጠኞች 12 በመቶ ብልጫ አሳይቷል። በዘንድሮ ዓመት 120 ጋዜጠኞችን በማሰር ቻይና ከዓለም ቀዳሚ ሆናለች። ግብጽ 34፣ ሳውዲ አረቢያ ደግሞ 32 ጋዜጠኞችን አስረዋል። ከ40 በላይ የሚሆኑት ደግሞ በማህበራዊ ግንኙነት መድረኮች ላይ መረጃዎችን በማስተላለፍ ሲሰሩ የነበሩና የታሰሩ የዜጋ ጋዜጠኞች ናቸው። በሶሪያ 30፣ በየመን 15፣ በኢራቅ 11፣ በዩክሬን ደግሞ 1፣ በአጠቃላይ 57 የመገናኛ ብዙሃን ባለሙያዎች ደግሞ ታፍነው እንደሚገኙ በሪፖርቱ ላይ ተገልጿል። ጽንፈኛ የሆኑ የእስላማዊ መንግስት አራማጅ ቡድኖች እነዚህ የታፈኑ ጋዜጠኞችን ለፕሮፓጋንዳና የሚፈልጉትን ዓላማ ለመጠቀሚያ መያዣ ያደረጓቸው እንደሚገኙ በሪፖርቱ ላይ ተጠቅሷል። በአጠቃላይ ይህ ለጋዜጠኞች መብት የቆመው ድንበር የለሽ የጋዜጠኞች ቡድን ያወጣው ሪፖርት መንግስታት የጋዜጠኞችን ድምጽ ለማፈን የሚጠቀሙባቸው መንገዶች ቅድመ ምርመራ፣ ወከባ፣ መንግስታዊ ባልሆኑ የበጎ አድራጎት ምርት ጠቁሟል።
ስቶንን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በቀጣይ የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ ትውልደ ኢትዮጵያዊን ዶክተር አረጋዊ ግርማይ የአመቱ ምርጥ የቤተሰብ ሐኪም ብሎ ሸልሟል። ዶክተር አረጋዊ የጤና መድህን የሌላቸውና ከተለያዩ ሀገራት የመጡ አቅመ ደካማ ስደተኞችን በማገልገል ይታወቃሉ። በሽልማቱ መደሰታቸውን ለአሜሪካ ድምጽ የተናገሩት ዶክተር አረጋዊ በተወለዱባት ኢትዮጵያም የማህፀን ጫፍ ካንሰርን የመከላከል ግልጋሎት የመስጠት ህልም እንዳላቸውም አክለዋል። ሀብታሙ ስዩም ዝርዝር አለው።
22 ዓመታት ያገለገሉበትን ሙያ ዶክተር አረጋዊ ግርማ የሚያዩት ከበርካታ ከመላ ዓለም ከመጡ ሰዎች ጋር የሚያገናኛቸው ሰብአዊ ድልድይ እንደሆነ ሁሉ ነው። እሳቸው ወደሚሰሩበት ጋስተን የቤተሰብ ሕክምና አገልግሎት የሚመጡት ታካሚዎች ደግሞ የበለጠ ሰብአዊነትን፣ ርኅራሄን የሚፈልጉ ናቸው።
እኔ በጣም የህሊና እርካታ ይሰጠኛል። ለምን ብትለኝ ለህዝብ ያለኝ ፍቅር ከድሮ ከልጅነቴ የታነጸ ነው እና ከውጭ ሀገር መጥተው ኢንሹራንስ የሌላቸው የውጭ ሰዎች ለምሳሌ ባጋጠመኝ የደቡብ አሜሪካ ሰዎች አክሚያለሁ፣ የአፍሪካ ሰዎች፣ የተለያዩ የአፍሪካ ሰዎች፣ የፓለስታይን ሰዎች፣ የቻይና ሰዎች፣ ኢቭን የራሽያ ፔሽንቶችም አሉኝ እና በጣም ኤክስፖዠሩ ለሰፋ ላለ ነው ያጋለጠኝ። ምክንያቱም እነዚህ ሰዎች አክሰስ ወደ ፕራይቬት ወደ ግል ሐኪሞች የመግባት እድል የላቸውም እና እኛ ባለን በተሰጠን መርሆ መሰረት ማንም ሰው የመጣ ሰው ኢንሹራንስ ይኖረው አይኖረው ኢሚግራንት የሆነ ወይም ደግሞ ስራ የሌለው በሙሉ ነው የምንቀበለው እና ለዚህ አገልግሎት በመብቃቴ በጣም ደስ ይለኛል።
ዶክተር አረጋዊ ግርማይ እንዲህ በስሜት ተሞልተው የሚናገሩለት ሙያቸው መልሰው እየከፈላቸው ይመስላል። 4000 አባላት ያሉት የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ የ2019 የአውሮፓውያን አቆጣጠር ምርጥ የቤተሰብ ሐኪም ብሎ ሸልሟቸዋል። ለዚህ ሽልማት የሚበቁ ሐኪሞች የሚጣሩበት የራሱ ስርዓት አለው።
ከሚመርጥባቸው አንደኛ ተመራጮች ኖሚኔት መደረግ አለባቸው። ከዛ ደግሞ ያው ማህበሩ ውስጥ አመራር አለ፣ ቦርድ አለ፣ ኮሚቴዎች አሉ እና እነዚህ የተመረጡ ሰዎች ሰፖርቲንግ የሆነ የድጋፍ ኤቪደንስ እንዲያቀርቡ ይጠየቃሉ። ከተጠየቁ በኋላ ኤቪደንሱን በሙሉ መርምሮ በተለይ በሶስት ኮር የሆኑ ኮር ቫልዩ የሚላቸው ነገሮች አሉ። አንደኛው ይሄ ኮምፓሽነት ኬር፣ በጣም ርኅራኄ የተሞላበት ሕክምና የሚሰጥ ሐኪም። ሁለተኛው ደግሞ ኮምፕሬንሲቭ ኬር የሚሉት ነው። ኮምፕሬንሲቭ ኬር በጣም አጠቃላይ የሆነ የሕክምና አገልግሎት የሚሰጥ። ሶስተኛው ሮል ማደል የሚሆን ሮል ማደል በኮሚኒቲ ውስጥ ሮል ማደል ደግሞ ለሌሎች ፕሮፌሽናል የሚል እና በእነዚህ ሶስት መለኪያዎች መርምረው ጉልህ ሮል ያላቸው ሐኪሞች ይመርጣሉ እና በእነዚህ መለኪያዎች ተገምግሜ ነው እንግዲህ ለምርጫው የደረስኩት።
እንግዲህ ዶክተር አረጋዊ እርስዎ ኢትዮጵያ ነው የተወለዱት፣ ከኢትዮጵያ ነው ወደዚህ ሀገር የመጡት። በተለያዩ ቦታዎች የሚኖሩ ዜጎችም የሕክምና አገልግሎትን የማግኘታቸው ሁኔታ በጣም የጠበበ ነው። የእርስዎ የተካኑበትን ሙያ የኢትዮጵያ ሕዝብስ መቼ ነው መጠቀም የሚችለው? ያደጉበት የኖሩበት ማህበረሰብስ የሚጠቀምበት እድል ይኖር ይሆን? ወደፊቱ ምን አስበዋል?
አዎ በጣም ደስ እያለኝ እኔ የኢትዮጵያ ሕዝብ ሁል ጊዜ እንዳስታወስኩት ከልቤ ጋር እንደሆነ በጣም ነው ማምነው። በተለይ ይሄ የሰርቪካል ካንሰር በሚባል በሽታ ላይ በጣም ትኩረት አድርጌ ስለሰራ ይህንንም ነገር አገራችንን ለማስፋፋት ሀሳብ አለኝ። አንዳንድ ነገሮችን እያጠናሁ በተለይ በአሁኑ ሰዓት ሩዋንዳ በጣም ትልቅ መሪነት ይዘው በኤችፒቪ በሚባል በሽታ ብዙ ካምፔን እያደረጉ ነው እና እኔም የኢትዮጵያ ሀገሬ ይህንን አይነት ስራ እንድትሰራ በጣም ፍላጎት አለኝ እና ይሄ ነገር እየተሰራ ነው ኢትዮጵያ ውስጥ። ግን ከነሱ ጋር ሁኜ ይህንን ነገር በስፋት ለብዙ ህዝብ እንዲዳረስ ለማድረግ በጣም ፍላጎት አለኝ።
የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ 55 ቅርንጫፎች እንዲሁም 135,000 አባላት ያሉት የዩናይትድ ስቴትስ የቤተሰብ ሐኪሞች ማኅበር አባል ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
የዘጋቢዎች መስኮት ነው ተከታዩ መሰናዶ። ወደ መቀሌ ነው የሚወስደን። ትግራይ ኮደርስ የሚል ለትርፍ ያልተቋቋመ ድርጅት መስርተው እየሰሩ የሚገኙ ወጣቶች ናቸው እንግዶቻችን። በትግራይ ክልል የሁለተኛ ደረጃ ተማሪዎች የኢንፎርሜሽን ቴክኖሎጂ እውቀታቸውን ለማሳደግ እየሰሩ ያሉ እነዚህ በጎ ፈቃደኞችን በተመለከተ ሙልጌታ አጽባሀ ተከታዩን ዘገባ አሰናድቷል።
የሶፍትዌር ኢንጂነሪንግ ምርቋ ዳናይት የማነ ትግራይ ኮደርስ ካቋቋሙት አንዷ ናት። በትግራይ ክልል በተለይ በገጠር የሚኖሩ ተማሪዎች የኮምፒውተር እውቀታቸው አነስተኛ መሆኑን ባደረጉት ዳሰሳ መመልከታቸውን ትገልጻለች። በከተሞች ቢሆንም በመንግስት ትምህርት ቤቶች የሚማሩ የኮምፒውተር ጥቅም አይገነዘቡም ትላለች። ይህ ችግር ለመፍታት በሙያው በዩኒቨርሲቲዎች የሚያስተምሩ በመንግስት መስሪያ ቤቶች የሚሰሩና የዘርፉ ተማሪዎች ተሰባስበው ትግራይ ኮደርስ ማቋቋማቸውን ትናገራለች። ለመጀመሪያ ጊዜም በቅርቡ በመቀለና በዙሪያዋ ከሚገኙ ትምህርት ቤቶች የተውጣጡ ከ30 በላይ የሁለተኛ ደረጃ ተማሪዎች ለ15 ቀናት ያህል ስልጠና እንደተሰጡ ዳናይት ትገልጻለች።
የጀመርነው ትግራይ ኮደርስ በሁለት ሳምንት እዚህ መቀሌ አካባቢ ያሉትን የሃይ ስኩሎች ፍላጎት ያላቸውና በማት ፊዚክስ አይቲ ጎበዝ የሆኑ ልጆች ነው ሰርች ያደረግ ነው። በፍላጎትም በኢንተርኔት ላይም አይተው መጥተው የተሳተፉም አሉ ጎበዝ ልጆች እና በዛ እስከ 30 ተማሪ ብቻ ነው የተቀበል ነው። የነበረንም በጀት ከዛ ብቻ ስለነበር ማለት አይበቃም እና አፄ ዮሐንስ ሃይ ስኩል የተጠቀም ነው ላቡሱ ፍሪ ነው የሰጠን። በዚህ አጋጣሚ ርዕሰ መምህሩን ማመስገን እፈልጋለሁ አቶ ሶሎሞን። ይህ ሁለት ሳምንት ኢፌክቲቭሊ እንጠቀምበት ተማሪዎቹን ሰርች አድርገን አምጥተን እዛው ቅዳሜና እሁድ ነው ታይሙ አሬንጅ አድርገን ከትምህርት ጋር እንዳይጋጭ ተብሎ ምናምን ብዙ እንትን ነው ያሳለፉት አስተማሪዎቹም ተማሪዎችም እና በጣም አሪፍ ነበር፣ ደስ ይላል።
ይህ ስልጠና እውን እንዲሆን በጎ ፈቃደኛ አስተማሪዎች እንደተሳተፉ በመግለጽ የክልሉ የሳይንስና ቴክኖሎጂ ቢሮም አግዞናል ብላለች። ግርማ ያርአያ የተባለ የሶስተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ደግሞ ከነዳናይት ጋር ሆኖ ለሁለተኛ ደረጃ ተማሪዎች ስልጠና ይሰጣል። ግርማይ እንዲህ አይነት ስልጠና ተማሪዎች ህልማቸው እንዲኖሩ የሚያደርግ ነው በማለት የራሱን ታሪክ በማንሳት ያስረዳል።
እኔ ሃይስኩል እያለሁ ስለ ኮምፒውተር ምን መቆየት አልነበረም። ማቆ ማይክሮሶፍት ኦፊስ ነው ላይክ ኮምፒውተር ኦን እንደምታደርግ ምናምን ነው ብቻ። ኮምፒውተር ማቴማቲክ ሶልቭ ያደርጋል የሰዎች ችግር ይፈታል ምናምን የሚባል ነገር አላውቅም ነበርና ምን ነበር ላይክ ቃላሚ ነው ወይም ስቴም ሴንተር ቃላሚ ነው ማለት ነው የማህበረ ልማት ትግራይ እዛ ተማሪዎችን ቶፕቶፕ የሆኑ ያወጣ ነበር። ክረምት ማለት ነው 5-6 ሊሆኑ ተማሪዎችን የሰበሰብ በሳምንት ሁለት ጊዜ ያስተምረን ነበር። ኮምፒውተር እንደዚህ ይሰራል ልክ እንደ ትግራይ ኮደርስ አሁን እያደረገው ያለው ከተለያዩ ሰዎችን ያስተዋውቀን ነበር። ና እኔ ያወቅኩት ለመጀመሪያ ጊዜ ኮምፒውተር ገብቼ እዛ ነው ስለ ሮቦቲክስ ስለ ፕሮግራሚንግ ላንጉጅ የዛን እዛ ስለተማርኩ ነው። አሁን ሶፍትዌር ኢንጂኒንግ የተማርኩት ያለሁት በሶፍትዌር ኢንጂኒንግ ፕሮግራም እየሰራሁ ነው ያለሁት በዛ ምክንያት ነው። ሶ እኔ ቀላሚ ነው ባልገባ ኑሮ ማለት ነው ስለ ኮምፒውተር ሞር ፍላጎት አያድርብኝ ነበር፣ ሌላ ዘርፍ ሊገባ ነበር ማለት ነው። ብቻ እሱም የተወሰኑ ተማሪዎችን እያመጣ እንደሱ አይነት ከሰጣ አብዛኛው ጊዜ የዛን ቀን ማለት ነው ደግሞ እኛ ራሳችን እየሄድን ነው የምንማረው። ቀላሚ ነው ማለት ነው ቀላሚ ነው ያስገኘው ትምህርት እንደዚህ ደረጃ ካስደረሰኝ ለእኔ ማለት ነው። አይ ለሌላ ሰዎችን እንደሱ አይነት ቦታ ብንከፍታቸው ብዙ ተማሪዎችን የራሳቸው የሶፍትዌር ካምፓኒ መስሎት ይችላሉ፣ የራሳቸው ፕሮብለም ሶልቭ ሊያደርጉ ይችላሉ በኮምፒውተር ሳይንስ።
ስልጠና ለተማሪዎች በሰጡበት ጊዜ ፈጣን የሆነ ለውጥ ከተማሪዎቹ ማየታቸውን የተናገረችው ዳናይት በስልጠናው ወቅት ከተሳተፉ የተሻለ አቅም የነበራቸው 5 ተማሪዎች የአሜሪካ ኤምባሲ አቅማቸውን እንዳያሳድገው ከኤምባሲው ጋር ተነጋግረን ስማቸውም ልከንላቸዋል ብላለች።
አብዛኞቻቸው ጎበዝም ስለሆኑ ነው መሰለኝ ሜዲሲን ነበር የሚፈልጉት እና አሁን ምን አደረግን ሁሉንም ፍላጎታቸው እንዲያወሩ ተደረገ መጀመሪያ። ከዛ በየፍላጎታቸው ኮምፒውተር እንዴት መጠቀም እንዳለባቸው ፕሮግራሚንግ ላንጉጁ ለኮምፒውተር ለአይቲ ተማሪዎች ብቻ አይደለም፣ በየዲፓርትመንቱ በፈለጉት በሜዲሲንም በሌላ ነገርም ቢሆን እንዴት ችግርን አይቶ እንዴት መፍትሄውም በኮምፒውተር እንዴት መስራት እንዳለባቸው እንዲያውቁን ያደረግ ነው። ከዛ በኋላ ወደውት በጣም ጎበዝ የሆኑ ልጆች እንደውም ኦልሞስት ሁሉንም የሰሯቸው ፕሮጀክቶችን ስናይ በጣም ጎበዝ ነው የሆኑት በሁለት ሳምንት ውስጥ ማለት ነው። ከ1-5 በሰሩት ፕሮጀክት ነው ማርክ ይዘን ምናምን። አሁን እኛ ያሰብነው ከ1-5 ለሰመር ለሚካሄደው ፕሮግራሙ ስኮላርሽፕ ልንሰጣቸው ነበር። ሰመር ላይ አፕሊኬሽን ምናምን እንዲገባ ነው የምናደርገው። ከዚህ በኋላ ወይ ራሳችን ሂደን ነው የምንፈልጋቸው ልጆች ጎበዝ የሆኑትን ከታች ከሃይ ስኩል በየገጠሩ ካሉት ትግራይ ውስጥ ካሉ ሃይ ስኩሎች ማለት ነው። እና አሁን እነሱን የሚጠቅማቸው ስኮላርሽፕ እንድንሰጣቸው ነበር። ከ1-5 እንትን ከኤምባሲ ጋር 5 ልጆች ስም ዝርዝር ሰጥተናል። እስካሁን
በኮምፒውተር ተማሪዎች የሆኑ አስተማሪዎች ያላቸውን አቅም አነስተኛ ነው ያለው ግርማይ በበኩሉ ትግራይ ኮደርስ ይህንን ክፍተት ለመሙላት ነው የተመሰረተው ብሏል።
ትልቁ ችግር ምንድን ነው? አብዛኛው በትግራይ ውስጥ ያለው ማለት ነው የዘርፉ ስለ ኢንፎርሜሽን ቴክኖሎጂ እውቀት ማነስ ነው ወይም ኢንፎርሜሽን ባለማግኘታቸው ማለት ነው የማይፈልጉትን ዘርፎችን የሚገቡ ተማሪዎችም አሉ ማለት ነው። በሌላ ደግሞ የትግራይ ኮደርስ ለየት ያለ ማት ከማስተማር ሌላ ደግሞ ምን አለ ትሬኒንጎች ይሰጣል። ለምሳሌ ዲጂታል ስኪል የሚባል አለ ከጉግል ትሬኒንጎች የሚመጡ እነሱ ተማሪዎችን እነሱ ስልጣናዎችን እንዲያገኙ ያርጋል ከዩኒቨርሲቲዎች ጋር የተማማ ማለት ነው። ሌላ ደግሞ ቶፕ ቶፕ የሆኑ በፕሮጀክት ከኢንጂኦ ሊሆን ይችላል ከኤምባሲታት አሁን ኤምባሲ የአሜሪካ ኤምባሲ ኢንተርኔት እንደገለጸቸው ከኤምባሲ ጋር አጋኝተናል። ሌላም አለ ሌሎች ተማሪዎችን ከሌላ ሊንክ ያረግን አሁን ከዩኒቨርሲቲ ሞቲቬሽን እንዲናገሩ የተለያዩ ድርጅቶች አሉ እና አናቲክ ፊንቴክ ምናምን አሉ እነሱ መጥቶ እንዲያዩት ወይም ሞቲቬሽን ነገሮችን እናገራሉ። እኛም ለተማሪዎች ምን እናደርገው በሶፍትዌር ምን አይነት ይሰራል አሁን ሶፍትዌር ካምፓኒዎች አሉ እነ ፊንቴክ ምናምን ፊንቴክ እንዴት ይሰራል ስለ ሶፍትዌር ምናምን ካለ እነሱ እናሳያቸዋለን ማለት ነው።
ተቀጣይ በዘርፉ የሥርዓተ ትምህርት ማሻሻያ እንዲደረግም ግፊት እናደርጋለን ያለችው ዳናይት ለጊዜው ግን በትምህርት ቤቶች ስለ ኮምፒውተር ግንዛቤ የማሳደግ ሥራ እንፈጽማለን በማለት ተናግራለች።
ተቀጣይ ሥራችን ያሰብነው እንደ ኖን ፕሮፊት ኦርጋናይዜሽን ሆኖ ልጆቹን ከየአካባቢው እድሃ ሆኖ ኮምፒውተር የሚወዱ ልጆችም አሉ ብዙ ልጆች እነሱን አሳትፎ ትግራይ ውስጥ ካሉት ሃይ ስኩሎችን ሄደን ሰርች አርገን ወደ 150 ምናምን አካባቢ ብዛት ያላቸው ልጆች ወደ ሰመር ካምፕ ገብቶ በደንብ ለ6 ተከታታይ ሳምንታት ፕሮግራሚንግ ላንጉጅን እንዲማሩ ያሰብን ያለ ነው። ቅዱም እንደዛ ነው። ሌላው ደግሞ ስፖንሰር ምናምን የሚያረግ አካል ከተገኘ ለምግባቸው ለአንዳንድ ወጪ እዛ ቁጭ ብሎ 6 ሳምንት እና ከገጠር ነው የሚመጡት ልጆች ለትራንስፖርቴሽን ምናምን እንትን ከቨር ተደርጎ 6 ሳምንት ውስጥ እዛ እንዲቆዩ ለናድርግ ያሰብነ ፕሮፖዛል እየሰራን ነው።
ለአሜሪካ ድምጽ ሙልጌታ አጽባህም መቀለ።
ሙልጌታን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ደናንተ ሚደርሰን ጋቢና ቪኦኤ ነው። 14ኛው የፊልም ፌስቲቫል በኢትዮጵያ እየተካሄደ ነው። ጽዮን ግርማ ይህንን ፌስቲቫል በዳይሬክተርነት ለ14 አመታት የመሩትን አቶ ይርጋ ሸዋ ተሾመን አነጋግራቸዋለች።
እሺ፣ እኔ ይርጋ ሸዋ ተሾመ እባላለሁ። የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ማኔጂንግ ዳይሬክተር ነኝ። የ14ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ነው፣ ወይም ደግሞ አርዞፒያን እንለዋለን ባጭሩ። በዚህ 14ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል የሚካሄደው ከታህሳስ 6 እስከ 13 ነው። ለአንድ ሳምንት የሚቆይ ፌስቲቫል ነው። በዚህ የአንድ ሳምንት ጊዜ ውስጥ የሀገር ውስጥና የውጭ ሀገር ፊልሞች ከ70 በላይ የሚሆኑ የውጭ ሀገር ፊልሞች በጎት ኢንስቲትዩት፣ በኦሮሞ ባህል ማዕከል እንዲሁም በፑሽኪን ወይም ደግሞ በራሻ ባህል ማዕከል ስክሪን ይደረጋሉ። ከዚህ ባሻገር በሳምንቱ ጊዜ ውስጥ ደግሞ የሳይድ ኢቨንቶች አሉን፣
በጎን የሚደረጉ
የጎንዮሽ ፕሮግራሞች የምንላቸው ማለት ነው። ለምሳሌ ዋና ዋናዎቹ አንደኛው ከኢጋድ ጋር የምናደርገው አንድ የግማሽ ቀን ኮንፈረንስ አለ። አሁን የፊታችን አርብ ከኢጋድ ጋር የምናደርገው ኮንፈረንስ አለ። ይህ ኮንፈረንስ የሚያተኩረው ምንድን ነው? ወጣት ፊልም ሜከሮች እና ወጣት ፊልም ባለሙያዎች ሰላም ፕሮሰስ ውስጥ ወይም ደግሞ በሰላም ግንባታ ላይ ያላቸውን ሚና በሚመለከት የሚደረግ ኮንፈረንስ ነው። ከዚህ ባሻገር ደግሞ ከኔዘርላንድ የማሪታን ፊልም ኔትወርክ የሚባል አንድ ድርጅት አለ። እሱ ባለቤትና ዲሬክተር እዚሁ አሁን አዲስ አበባ ገብቷል። እሱ ምንድን ነው የኢትዮጵያ ፊልም ባለሙያዎች ኦንላይን ላይ መሸጥ የሚችሉበትን የኦንላይን ፕላትፎርም ይዞ ነው የመጣው እና መሸጥ የሚችሉበትን መንገድ
የሰሯቸውን ፊልሞች
በድረገጽ ላይ የሰሯቸውን ፊልሞች እንዴት አድርጎ ኢንተርናሽናሊ ሪኮግናይዝድ እንዲሆኑ ወይም እንዲሸጡ ኦልሞስት የቢዝነስ ዲል በይው ከኢትዮጵያ ፊልም ባለሙያዎች ጋር ቢዝነስ ዲል ሊያደርግ የሚመጣም አንድ ባለሙያ አለን። እዚህ የግማሽ ቀን ፕሮግራም በጎት ኢንስቲትዩት ውስጥ ይደረጋል። ከዚህም ባሻገር ከህንድ ኤምባሲ ጋር በመተባበር ፊልም ስክሪኒንግ እናደርጋለን፣ የቦሊውድ ፊልም ስክሪኒንጎችን እና ከዛ በኋላ የኢትዮጵያ ፊልም ባለሙያዎች ከቦሊውድ ፊልም ምን ይማራሉ፣ ሌሰን የሚወስዱት ሌሰን አለው የሚል አንድ ሁለት ቀን እንደዚሁ ከህንድ ኤምባሲ ጋር በመተባበርም እዚህ የጎንዮሽ ፕሮግራም አለን። ከዛ ባሻገር ምንድን ነው የጎንዮሽ ፕሮግራሞች ከተጠናቀቁ በኋላ በመጨረሻም ፌስቲቫሉ የሚዘጋው እንደተለመደው አዋርድ አሸናፊ የኢትዮጵያ ፊልም ባለሙያዎች በ10 በሚሆኑ ካታጎሪዎች ማለት ነው፣ ቤስት ዳይሬክተር፣ ጸሐፊ፣ ሲኒማቶግራፈር፣ ተዋናይ በሚሉ ዘርፎች ማለት ነው። ልክ እንደ ኦስካር እንደምትዩ ማለት ነው። እሱ ሰኞ ነው የሚከናወነው ማለት ነው።
ይሄ ለ10 ዘርፍ ለተመረጡ ባለሙያዎች የሚሰጠው ሽልማት በማን ነው ምርጫው የሚደረገው?
ምርጫው የሚካሄደው በዳኞች ነው። ዳኞቹ ደግሞ እንዴት ነው ፎርም የሚደረጉት መሰለሽ? እኛ ደብዳቤው ግን በየአመቱ በነገራችን ላይ ለአስራታ መደረግነው ነገር ነው። ለደራሲያ ማህበር፣ ለሲኒሰሪዎች ማህበር፣ ባህልና ቱሪዝም ሚኒስቴር፣ ለአዲስ አበባ ዩኒቨርሲቲ ደብዳቤዎች እንልካለን። ምንድነው ደብዳቤው? ለዳኝነት ኮሚቴ የሚሆን ባለሙያ መርጣችሁ ላኩልን እንላለን። እነሱ መርጠው ይልኩልናል ዳኝነቱ ማለት ነው። ለዳኝነት የሚሆን ባለሙያን ማለት ነው። ከዛ በኋላ እነዚህ ባለሙያዎችን እኛ ኮሚቴ ፎርም እናደርጋለን እና በምንሰጣቸው የመስፈርት መሰረት ማለት ነው፣ መስፈርቶቹ እጃቸው ላይ ያለ፣ በዛ መስፈርት መሰረት ዲሬክተር ወይም ሲኒማቶግራፈር እነዚህ አስሩም ካታጎሪዎች እነሱ ፊልሞችን ተመልክተው ማለት ነው አስሩም ካታጎሪዎች ገምግመው ውጤት ያወጡና የአብላጫ አብላጫ የሚይዘውን ድምፅ ውጤት ይወጣል። ከዛ በኋላ ገሌ ዳይሬክተር ነው፣ ገሌ ጸሐፊ ነው፣ ገሌ ሲኒማቶግራፈር ነው፣ ተዋናይ ነው የሚል አብላጫዎቹ ድምፅ ተወስዶ ኩሙሌቲቭ ውጤቱ ማለት ነው ይወሰድና እነሱ ለእኛ ይሄን ውጤት ያስረክቡናል። የእኛ ስራ ምንድን ነው? እነሱ የማኔጅመንት ስራ ነው የምንሰራው። ፊልሞቹን መከታተላቸውን ብቻ ማረጋገጥ ነው እኛ ስራ። በመጨረሻ እነሱ ውጤቱን ያስረክቡናል። ውጤቱን በአዋርድ ሴሪሞኒ ወይም ደግሞ በምዝገባ ስነ ስርዓት ላይ አናውንስ እናደርጋለን ማለት ነው።
በጣም 14 ዓመት ረጅም ጊዜ ነው እና በዚህ በ14 ዓመት ጊዜ ውስጥ ምን አከናወናችሁ ብለን ብንጠይቅ በጣም ሰፊ ይሆናል። ግን እንደው አንኳር ጉዳዮች የአመቱ የአውሮፓውያን አመት ማጠናቀቂያም ስለሆነ እንደው በዚህ በ14 ዓመት ውስጥ ለዚህ ለፊልም ሞያው ምን አስተዋጽኦ አበርክቷል ተቋማችሁ ወይም ድርጅታችሁ? በሱ እናጠቃለሁ።
እንዳልሹ በእርግጥ በጣም ሰፊ ነው። ግን ይሄ በጣም ጀነራል በሆነ ነገር ለመናገር ብፈልግ አንደኛ በሀገሪቱ ውስጥ ሽልማት ምን ማለት እንደሆነ መታወቁ በሀገሪቱ ለመጀመሪያ ጊዜ ሽልማት ምንድን ነው፣ ለፊልም ባለሙያ የሚሰጠው ሽልማት ምንድን ነው፣ ሽልማት ውስጥ ምን ጥቅም አለው፣ የሚያመጣቸውስ ጥቅሞች ምንድን ናቸው የሚለውን ነገር ለመጀመሪያ ጊዜ በሀገራችን ውስጥ አስገብተን ሁሉም ሰው አሁን የሽልማት ጥቅምን ተረድቶ በዛ መሰረት እንዲበረታ መሆኑ አንድ ነገር ነው። ሁለት ደግሞ ስታንዳርድን መስራት ያም የሚገባበት ሙያ ስለነበረ አሁን ግን ስታንዳርዱ እየታወቀ መምጣቱ ሌላ ሁለተኛ ነገር ነው። ሶስተኛ ደግሞ ኢንዱስትሪው ራሱ ቅርጽ እንዲይዝ ኢንዱስትሪው አዘ ሆል ማለት ነው። አንዳንድ እንትን ፊልም ሳይሆን ሁሉም ፊልም ኢንዱስትሪ የሚባለው ነገር አቅጣጫ እንዲይዝ መንገድ ስራ በጣም ተሳክቶልናል ብለን እናስባለን። እስከ ፖሊሲ መቀረጽ ድረስ ማለት ነው። ይሄ እንግዲህ ዋና ዋናዎቹ የምንላቸው ናቸው። ከዚህ ውጪ ኢትዮጵያን ፊልሞች ወደ ውጭ ሀገር ፕሮሞት ማድረግ፣ የውጭ ሀገር ፊልሞች ደግሞ እዚህ ሀገር እንዲታዩና የእኛ የፊልም ባለሙያዎች የራሳቸውን ቦታ የቱ ጋር ነው የእኛ ቦታ ብለው እንዲያስቡ እንዲያዩ ለማድረግ ያደረግነው ጥረት ከሞላ ጎደል ተሳክቷል ብለን እናስባለን።
በጣም አመሰግናለሁ። እግዜር ይስጥልኝ አቶ እርጋ ተሾመ ለሰጠህን ማብራሪያ።
እኔም አመሰግናለሁ። እግዜር ይስጥልኝ።
ሰላም ዋልክልኝ ወይ ወንድሜ፣ ሰላም ዋልሽልኝ ወይ እህቴ። ዋናው ሰላም ሰላም አድሮ ሰላም ነው አሉ ጠዋት ማታ ሰላም ሰላም መባባሉ። ሰላም ለሁሉ ሰላም ሳር ቅጠሉ ምድሩ ሁሉ
ወጥቶ መግባት ሰው ከቤቱ እርሻ ብሎ በመዝራቱ
ሰርግ ለቅሶ መርዶ ሞቱ
ታሞ ድኖ መነሳቱ
አገሩ ሰላም ሜዳው ጫካው ሰፈር መንደሩ
ቤቲጂ ሰላም ጋር እንተዋቸዋለን። አድማጮቻችንን በዜናችን ላይ የሚኖራቸውን አስተያየት በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም ሊያደርሱ ይችላሉ።
ያው ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ ደግሞ የኢንስታግራም ገጻችንን ተከተሉ።
እንግዲህ በዚሁ እንሰናበታችኋለን። አብረናችሁ የቆየ ነው ጽዮን ግርማና
ኤደን ገረመው ከአቀናባሪያችን ሞክቢሊያ ቤሮ ጋር ደናደሩ
ተላ ሳርክ ጥሉ ምድሩሉ
የጻናሳ ረቃቸው
የሴቶች ወዙ በታቸው
የወጣቶች ልዩ በቃ
ያዛውንቶች ውትርቀ
ገርቶ ማጠር ከብቶ ከጋቱ ግጦሽ ከመስኩ ወልዶ መጣም በሱ ማጌቱ የሰልጅ መልኩ
con Radio Sagale Americati.